ከቆምንበት ቦታ ቆሚ አንቺን አስባለው ቁጭ ብለን ካውጋንበት ቁጭ ብዬ ተክዛለው ጨዋታና ሳክን አስታውሺ እህላለው ተክዛለው አስባለው አስባለው እንግዲያው አንቺም ከተለየሽ እንከራክሽኝ አስታውሽኝ በፍቅር ከልብ ከአንጀት ከሆድሽ ውስጥ አታውጭኝ እንዳረሳውሽ እናደራ አንቺም አትርሽኝ አስታውሽኝ ፍቅር አስቢኝ አስቢኝ አስታውሽኝ
ጤና ይስጥልን አድማጮቻችን፣ ይህ ኢትዮጵያ ዩናይትድ ሬዲዮ በአምስተርዳም ቀጥታ ከአምስተርዳም በቀጥታ የሚተላለፍላችሁ ኢትዮጵያ ዩናይትድ ሬዲዮ ነው። በዚህ በአጋጣሚ በቴክኒክ ብልሽት ምክንያት ግማሽ ሰዓት ቆይተናል። በጣም ትልቅ ይቅርታ። ካሁን በኋላ ወደ እስከ አምስት ሰዓት እስከሚሞላ ድረስ እንሄዳለን። ፕሮግራማችን እናስተካክለናል፣ ምክንያቱም አንዳንድ የምንቀርጻቸውና የምናያቸው ጉዳዮች ስለነበሩ። ስቱዲዮ አካባቢ ያው እንደምታውቁት በአሁኑ ሰዓት በኮሮና ምክንያት ብዙ ሰዎች አይኖሩምና የቴክኒሽያኖች በአጋጣሚ ወጥተው ነበር። አሁን ተስተካክሏል። አይሆፕ አሁን ኦንላይን ላይ ሁላችሁም እየሰማችሁ ነው ያላችሁትና ይህንን ዝግጅታችን በተመለከተ እንግዲህ ይዘን እንቀርባለን። የዚህ የኢትዮጵያ ዩናይትድ ሬዲዮ ዋና አዘጋጆች እኔ እስራኤል ገደቡ፣ እህታችን ታንጉት ከለንደን፣ እንዲሁም አቶ ጌታቸው፣ አቶ ቢንያምና እንዲሁም አቶ ፈዲል ከካናዳ፣ አቶ ቢንያም ከአሜሪካ ነን። አራታችንም እንግዲህ እየተነጋገርን ፕሮግራማችንን እንቀጥላለን። እስከዛ ድረስ እንግዲህ ሞቅ ደመቅ ባለ ሙዚቃ ጋብዛችኋለሁኝ። በቴክኒክ ብልሽት እስካሁን በመቆየታችን በጣም ትልቅ ይቅርታ እየጠየቅን አሁን በቀጥታ ወደ ዝግጅታችን ወደ ውይይታችን እንሄዳለን። መልካም ቆይታ እንዲሆንላችሁ ለሁላችሁም እንመኛለን።
ካለ
አድማጮቻችን አሁን ከታ ወደ መስመር ተመልሰናል እንግዲህ ወደ ፕሮግራማችንን በቀጥታ እንከተላለን እንግዲህ ኢትዮጵያ ዩናይትድ ሬዲዮ ከማንኛውም የፖለቲካ ከማንኛውም ሃይማኖት ነፃ የሆነ በመላ ዓለም የምትኖሩ አድማጮቻችን በሙሉ ይህ በአገራችን ከተያዘችው ተስፋ ሰጪ የለውጥ ሂደት አንጻር ወደ ተስፋ ምድር በመናደርገው ረጅም ጉዞ በየምራፉ ምን አይነት የአመራር ፍልስፍና ዘይቤ ይኖረን የተጀመረው ለውጥ ቀጣይነት ለማረጋገጥ ከአመራር አንጻር ምን ይተበቃል ከልምዳችን አንጻር የትኛው ማጠናከር የትኛው ማሻሻል አለብን በሚሉት ቁልፍ ጥያቄዎች ዙሪያ ውይይቶችና ክርክሮች መኖራቸው ለማንቻችሁም ግልጽ ነው። ታዲያ ይህን በተመለከተ የመጀመሪያውን በማንኛውም ታሪካዊ ሁኔታ የማህበረሰባችን ውድቀትና ሰንሳይ በአመራሩ ባህሪ የሚወሰን መሆኑን በማብራራት በተለይ መሰረት የተሞላበትን ነው ከዚህም ጋር በማያያዝ ሀገራችን በተመሳሳይ ታሪካዊ ባህልና ጂኦግራፊያዊ ሁኔታ ውስጥ እየኖሩ በአመራር ባህሪ ልዩነት ምክንያት ብቻ አንዱ የተንሳየው መንገድ ሌላው ደግሞ የጥፋት አቅጣጫ የያዙባቸው ታሪካዊ ማጠቃሻዎች ቀርበዋል። በዚሁ ማዕቀፍ የሀገራችን ተስፋ ሚስጥርን በአጋጣሚ የፈሰሰ ጸጋ ሳይሆን ከማህበረሰባችን አብራክ የለውጥ አመራር በመብቀል ጋር የተያያዘ መሆኑን ለማብራራት እንሞክራለን። ቀጣዮቹን በአገራችን ያለውን የለውጥ ቀጣይነት ለማረጋገጥ እየተወሰዱ ባሉት እርምጃዎች ማዕቀፍ ውስጥ ልዩ ትኩረት በሚያሻቸው ጉዳዮችና ማጠናከር ማስተካከል በሚገባን መስኮች ላይ ያተኩራል። ከዚህ አንጻር በሁለተኛውም ሆነ በማንኛውም ጊዜ ማንኛውም ሰው ወይም ደግሞ ኢትዮጵያዊ ነኝ የሚል ከዘረኝነትና ከከፋፋይነት እንዲሁም የአገርን ሉዓላዊነትና የአገርን አንድነት ከመስጠት ህዝብን ከህዝብ ከማጋጨት ሁሉም እንዲታቀቡ በዚሁ አጋጣሚ ጥሪያችንን እናቀርባለን። የለውጥ አመራራችን ውጤታማ የሚሆነው ቀጣይነት የሚኖረው በተከታታይ የሚደረጉ ዕውቀት የተስተካከለ ማህበራዊ ስነ አእምሯዊ ህይወትና የተሟላ አካላዊ ጤንነት ሲኖረው ነው። በአንዱ የህይወት ገጽታ የሚኖረው መዛባት በሌሎቹ ላይ አሉታዊ ተጽዕኖ ያሳድራል። ከዚህ አንጻር በአመራራችን ዙሪያ ሚዛናዊ ህይወት ለመምራት የሚያስችሉ የውይይት መነሻ ሀሳቦች በተለያዩ ጊዜ ይነሳሉ። የሀገራችን የጉዞ እድሎችና ፈተናዎች ባሉበት ዓለም አቀፍና አካባቢ ፖለቲካ ውስጥም ሆነን የምናካሄደው ነው። የአዲሱን ዓለም አቀፍ ግንኙነት ባህሪ በቅጡ ማወቅ የውጭ ግንኙነታችን ብቻ ሳይሆን አገራዊ ፖለቲካዊና ኢኮኖሚያዊ ፖሊሲያችንን ለማስቀጠልና በሀገራችን ጥቅም ላይ ለመመስረት ለማራመድ ያስችለናል። በተለይ በ1980ዎቹ ከኒው ሊበራል ፖለቲካ የበላይነት መረጋገጥ በኋላ መንግስት እየተዳከመና እያፈገፈገ መንግስታዊ ያልሆኑ አካላትን ከመንግስት በላይ እየፈረጠሙ መሄዳቸው ይህም በዘመናችን የዓለም ፖለቲካ ባህሪ ላይ እየፈጠረ ያለውን አደገኛ አዝማሚያና አገራችን በዓለም አቀፍ ሆነ በአካባቢ ጉዳዮች እየተከተለች የመጣችውን የፖሊሲ አቅጣጫ ባህሪም ያብራራል። በዲሞክራሲ ስርዓት ግንባታና ቀጣይነት ተቃዋሚ ፓርቲዎችም ወይም ደግሞ አብይ ሚና ይጫወታሉ ብለንም ተስፋ እናደርጋለን። የተለያዩ የፖሊስ አማራጮችን በማቅረብ ሂደቱን ከማጉልበት በተጨማሪ የገዥውን ፓርቲ አቋሞችና አሰራሮችን በመተቸት ሰላማዊና ህጋዊ ፖለቲካዊ ባህሪ እንዲሰፍን ገንቢ ሚና እንዲጫወቱ ግድላቸዋል። በተለይ ተቃዋሚዎችን የዲሞክራሲ ስርዓትን ግንባታ ጥረት ቀጣይነት ከመደገፍና ከማወሳሰብ አንጻር እየተጫወቱ ያለው ሚና ለመቃኘትም በተለያየ ጊዜ ተሞክሯል። የለውጥ ጥረታችን የመጨረሻው ውጤት በአንድ ትውልድ የደረሰበት አይደለም። አጠቃላይ ሂደቱ አዱ ትውልድ ዘመነ የሚያቀርብለትን ጥያቄ እየመለሰ ተረካቢው ትውልድ ደግሞ በበኩሉ የነበረው ላይ እየጨመረና እያስተካከለ የሚሄድበት ረጅም የዱላ ቅብብሎሽ ሩጫ ነው። የመጨረሻውም ለመረዳዳትና ሰላም ለመፍረጥ በአገራችን ላይ ሁሉም ሰው ሊደማመጥና ሁሉም ሰው ሊነጋገር ይገባል። የኢትዮጵያን ጉዳይ በመናነሳበት ሰዓት ኢትዮጵያዊነታችንን ከፍ ያደረግን እኛ ኢትዮጵያን በመነጋገርና እኛ ኢትዮጵያን በመተሳሰብ ከጦርነት ይልቅ ሰላም ከጥፋት ይልቅ ልማት በመመኘትና በአገራችን ላይ የተፈጠሩ ማንኛውንም የፖለቲካ ችግሮች በመነጋገር መፍታት ይቻላል ብለን ተስፋ እናደርጋለን። እኛ ኢትዮጵያውያን በሀገራችን ታሪክና ከዓለም ቀደምት የነበርን የህብረተሰብ ስልጣኔ የነበረ ነገር ግን በአሁኑ ሰዓት ደግሞ ከዓለም የመጨረሻ የሆንበት ምክንያት ምንድነው ብለን ራሳችን ልንጠይቅ ይገባናል። ኢትዮጵያውያን እንዲህ አይነቱ ነገሮች መነጋገርና መደማመጥ ካቃተን ያንዳንዳችን ወደ መንደራችን ወደ ጉራችንና ወደ ብሔራችን ከተሸጎጥን ትላንትና በመከራ በችግር በረሃብና በድህነት ሲማቀቅ የነበረውን ህብረተሰባችንን ከሞት ውጪ ሌላ አቅጣጫ ልንዳርግለት አንችልም። ኢትዮጵያን በማንኛውም የፖለቲካ አቅጣጫ የተሰለፉ ኢትዮጵያኖች ለሀገራቸውና ለህዝባቸው የሚያስቡ ከሆነ ህብረተሰባቸውን የሚከሰክሱ ከሆነ ለህብረተሰባቸው የሚቆረቆሩ ከሆነ ከጥይት ይልቅ ቁጭ ብሎ በጠረጴዛ ዙሪያ ላይ እንዲመካከሩና አስፈላጊውን ሰላም እንዲያመጡ ጥሪያችንን እናቀርባለን። በተለይ በአውሮፓ ምድር ተሰደር የምንኖርና በተለያዩ ዓለም ተሰደር የምንኖር ኢትዮጵያን ገንዘባችንን ለመጠፋፋት ሳይሆን ማጥፋት ያለብን ለሀገራችን ልማት ለመራራቅ ሳይሆን ለመቀራረብ በተለይ በአሁን ባለው ሁኔታ ላይ በመንግስትና በተለያዩ የፖለቲካ ድርጅቶች የሚደረገው ንትርክ ለማንኛችንም ኢትዮጵያን የሚጠቅመን ነገር አይደለም።
እንደሚባለውም ማንንም ይሁን ምንም አሽናፊ ሁልጊዜ ያንዳንዱ ተቀርቦ መነጋገር ሲችልና በሀገራችን ላይ ያለውን ችግር መፍታት ሲችል እኛ ኢትዮጵያኖች ባለድል እንሆናለን። ነገር ግን ሁላችንም የየራሳችን አስተሳሰብና አመለካከት ምንጎትት ከሆነ አገራችን እንደምትታወት ከመቶ ዓመት ላላነሰ በደህነትና በመከራ እንዲሁም ህፃናቶች ለሞት እየተዳረጉ ሴቶች እህቶቻችን እየተሰደዱ በሰው አገር ላይ እየተገፉና ባህር ውስጥ እየተከተቱ የሚኖሩት ይከተላል ማለት ነው። ይህንን አጋጣሚውን ለውጥ የማንም ድል ሳይሆን የሁሉም የኢትዮጵያ ህዝብ ድል በመሆኑና ኢትዮጵያኖች በጋራ በመነጋገር ያለባቸውን ችግር በመፍታት ጦርነት ከመጎሰም ጥላቻን ከማምጣት ብሔር ላይ ከማነጣጠር ይልቅ በሀገራችን ላይ የጋራችንን ችግር የምንፈታበት መንገድ ልናስብበት ይገባል ትላለች ዛሬ አምዳችን ኢትዮጵያ ዩናይትድ ሬዲዮ። ኢትዮጵያ ዩናይትድ ሬዲዮ እንግዲህ ይህን መልእክታችንን ዛሬ አስተላልፈናል። ትንሽ ቆየት ብለን በመጀመራችን ይቅርታን ጠይቃለን፣ ሌላ ጊዜ ሰዓታችን እናከብራለን። የቴክኒክ ችግር አጋጥሞ ነውና እንግዲህ በቀጥታ ከእንግሊዝ የምታቀርብን ሪፖርተራችን እህታችንም የራስዋን ሀሳብ ታቀርባለች። አቶ ጌታቸውም አባይን በተመለከተ ዛሬ ፕሮግራም ይዘናል። እንዲሁም አቶ ቢንያምንም እየጠበቅን ያለ ነው። አቶ ካሳሁን ባለፈው ሳምንት ቀርቧል። እንግዲህ በተለይ የእህታችን እስከሚመጣ ድረስ የእህታችን አስተያየትን አመለካከትን እስከምናዳም ድረስ እኛ ኢትዮጵያውያን የምንችለውን በተለይ በዛሬው ዕለት ልንነጋገር የምንችልበትንና ልንወያይ የምንችልበትን ማንኛውንም ሀሳባችሁን ደውላችሁ ከኛ ጋር መነጋገር ወይም ደግሞ ሀሳባችሁ መጻፍ ትችላላችሁ። እንግዲህ ዛሬ ሁለተኛ ሳምንታችን ነው። እንግዲህ ፕሮግራማችን ስንጀምር የተሻለ ነገር ይመጣል ብለን ተስፋ እናደርጋለን። ሀገራችን ላይ ጥሩ ነገር ይመጣል ብለን ተስፋ እናደርጋለን። ለሀገራችን ልማት፣ ለሀገራችን እድገት፣ ለሀገራችን ለህዝባችን ሰላም ሁላችንም በጋራ እንቆማለን። ኢትዮጵያ ለዘላለም ትኖር።
wamboni gokse ganna tujisa olimbula male yoma sidisa barris dabare danna magechi orabi jede gargar bade naftu yajiga ko smales na mumbe ko guwa ko anamba wadda yade nichiti dansi todese nambi sura kon kunna tiru ke diya base wamboni gokse ganna tujisa.
እሺ አርማጮቻችን አሁን በቀጥታ የፕሮግራማችን አዘጋጅ ታንጉት በመካከላችን ትገኛለችና እንደምን ሰነበሽ ታንጉት?
እንዴት አለ እስራኤል ሰላም ነህ?
እግዚአብሔር ይመስገን። እንግዲህ ስካውን እዚህ የኮሮናን እንግዲህ ስካውን እየተደበቅን ስካውን ኖርናል። በጣም ይቅርታ ትንሽ የቴክኒክ ችግር አጋጥሞን ነበር እዚህ ቴክኒሽያኖች ባጋጣሚ ይልምና ፕሮግራምሽን ካዛባው ሰዓትሽን ካዛባው በጣም ይቅርታ። እናቶ ቢኒያም እናቶ ጌታቸው መስመር ላይ እየተበቁ ነው ያሉት ጥሩ እየሰሙ እንዳሉ ነው ደውለው የነገሩኝ። እንግዲህ ፕሮግራምሽን ያንቺ ሁልጊዜ በራስሽ አሳሰ በራስሽ አመለካከት ያሉትሽን ትርጉሞች ሆኖ ያስተምራልሽ ለብረሰባችን የሚጠቅመውን ነገር እንግዲህ መስመሩ በከታው ዳንቺ ተደቆልሻል። እስኪ አስተዋውቂና ፕሮግራምሽን ቀጥይ።
እሺ አመሰግናለሁ። ታናስትልኝ አድማጮቻችን እንዲተርማችኋል ዛሬ የማቀርብላችሁ ያው ከዚህ በፊት ሳቀርብ እንደነበረው ታስታውስ ከሆነ የጥቁር ውጤታማ የሆኑና አስተማሪ የሆኑ የጥቁር አሜሪካውያን ሴቶች ታሪክን ነበር ማቀርብ የነበረው። አሁንም አንዲት ጥቁር አሜሪካዊ ሴት አግኝቻለሁ። የሷን ታሪክ እንግዲህ ያስተምራችኋል ብዬ በማሰብ ይሁንና አቀርብላችኋለሁ።
እናመሰግናለን።
ኦኬ እሺ ዛሬ መነግራችሁ በኋላ ማዳም ሲጄ ወከር ተብላ የምትጠራውን በጥቁር አሜሪካውያን ዘንድ የመጀመሪያዋ በጥረትና ልፋቷ ያገኘችውን ቢሊየን ሀብት በጊነስ ቡክ ወርልድ ያስመዘገበች ሚሊየነር የሳራ ብሪድላብ የህይወት ታሪክ ነው። ሳራ ብሪድላብ በዲሴምበር 23 1867 ዴልታ አካባቢ በሚገኘው ሉዚያና ውስጥ ከእናቷ አሁንና ከአባቷ ማኒ ብሪድላፍ ተወለደች። ሳራ ለአራት ወንድሞቿ እና ለአንዲት እህቷ ታላቅና የቤተሰቡ የመጀመሪያ ልጅ ስትሆን ከእሷ በእድሜ የሚበልጡ ቤተሰቦቿ በሙሉ በሮበርት ደብሊው በርኒ የእርሻ ማሳ ውስጥ በባርነት እያገለገሉ ይኖሩ የነበሩና ሳራ ስትወለድ የጥቁሮች ነጻነት በአሜሪካ ምክር ቤት ጸድቆና ተፈርሞ የታወጀበት ጊዜ በመሆኑ ለቤተሰቡ እንደ እድለኛ መቆጠሩ አልቀረም። ሆኖም ግን በ1872 ገና የሰባት ዓመት ልጅ እያለች በሚሲሲፒ ወንዝና በሚሲሲፒ ወንዝ ዙሪያና በቴኒሲ አካባቢ በደረሰው ከባድ የኮሌራ በሽታ በርካታ የአካባቢ ነዋሪዎች ሲሞቱ የሳራም እናት አንዷ ነበረች። በአመቱ አባቷን በዚሁ በሽታ ሳቢያ በሞት ተለይቷታል። ስለዚህ የሳራ ጣፈንታ ቪክስበርግ በተባለው ታሪካዊና ትልቁ የአሜሪካውያን በጎ አድራጎት ድርጅት በማደጎነት መግባት ሆነ። ሆኖም ግን በአስር አመቷ የእህቷና የወንድሟ ኑሮ የተሻለ ለማድረግ አስባ ከማደጎ ቤት ወጥታ በቤት ሰራተኝነት ተቀጥራ እህቷንና ወንድሞቿን ትረዳ ጀመር። ሳራ ይህን በማስታወስ ስትናገር በጊዜው ማደጎ ቤት ብቆይ ኑሮ እህቴና ወንድሞቼ ከእህቴና ከወንድሞቼ ጋር እንበታተን ነበር። ስለዚህ ከዛ ወጥቶ በቤት ሰራተኝነት እያገለገሉ እነሱን መሰብሰብ አማራጭ ያልነበረ ውሳኔ ነበር ብላለች። ሳራ ምንም እንኳ የትምህርት እድል ያላገኘችና ማደጎ ቤት በነበረችበት ጊዜ ለሶስት ወር ብቻ በሁድ የሰንበት ትምህርት ቤት የማንበብና መጽሐፍ ትምህርት መማሯ እዚህ ተጠቅሷል። ሆኖም ግን ሳራ ከወንድሞቿና እህቶቿ ጋር የእንጀራ እናቷ ልጅ አብሯት ይኖር ስለነበር እና ከሱም ጋር በየጊዜው በፍጹም ያለመግባባት ስለነበር እና በየቀኑ የሚደበድባት ስለነበር ገና በ14 ዓመቷ ከሱ ለማምለጥ ብላ በ1882 ሙሴ ማክ ዊሊያምስን አገባች። ሆኖም ባለቤቷ ሙሴ በ1887 በድንገት ሲሞት ሳራ ገና 20 ዓመት ያልሞላት እና ልጇም የሁለት ዓመት ህፃን ነበረች። በዚህ ጊዜ ሳራ ባሏ በሞተ በአመቱ በ1888 ልጇን ይዛ ወንድሞቿ ወደሚኖሩበት ሴንት ሉዊስ አቀናች። ከዛም ያገኘችው ስራ ልብስ ማጠብ ሲሆን እሱም በቀን ከ$1 በላይ በመሆኑ በጊዜው የተሻለ ገቢ እንደሆነ ይቆጠር ነበር። ሳራ ግን ከዚህ የበለጠ ማግኘትና ልጇን ወደ ትምህርት ቤት መላክ እንዳለባት በመረዳቷ እንዴት ኑሯን እና ገቢዋን መቀየር እንዳለባት ታሰላስል ነበር። በጊዜው ማለትም በ1880ዎቹ የመንፈሳዊ ትምህርት የተስፋፋበትና መንፈሳዊ መዝሙር በየቤተክርስቲያኑ እየተገኙ መዘመር እንደ ቅዱስ ተግባር የሚቆጠርበት ጊዜ ስለነበር ሳራም በአካባቢ በሚገኝ የመጀመሪያው የአፍሪካን አሜሪካን የፕሮቴስታንት ቤተክርስቲያን ለመዘመር ስትሄድ በጊዜው እዚያም ሄዱ የተማሩና የሰለጠኑ ጥቁር አሜሪካውያን ሴቶችን ህይወት ማየት ጀመረች። ይህም ይበልጥ ኑሯን ማሻሻልና እንደነሱ መኖር እንደምትችል ጠንክራ በመስራት ኑሯን መቀየር እንዳለባት ተገንዝባለች። ሳራ በ1894 ጆን ዴቪስ የተባለ ሰው ብታገባም ምክንያቱ ባልተገለጸው እንታ ከሱ ጋር ተለያይታ በሴንት ሉዊስ ሚዙሪ ተዋውቀው ነበርና የማስታወቂያ ባለሙያ የሆነው ጆሴፍ ወከርን በጃንዋሪ 1906 አግብታለች። ሳራ በዚህ ጋብቻ ውስጥ ሆና ነው ማዳም ሲጄ ወከር የተሰኘውን ካምፓኒዋን ለመመስረት የበቃችውና እስከ ህይወቷ ፍጻሜ መጠሪያዋ ሊሆን የቻሉ። ልጇም ኤ ላይላ ማክ ዊሊያምስ በመባል በእንጀራ አባቷ የቤተሰብ ስም የማደጎ ልጅነትን በማግኘት ኤ ላይላ ወከር ተብላ ተጠርታለች። በዘመኑ እንደነበሩት ጥቁር ሴቶች ሁሉ ሳራ በምትጠቀማቸው ከባድ የውበት መጠበቂያ ቅባቶች እና ለፀጉር መታጠቢያ የምትጠቀምባቸው ሻምፖዎች እንዲሁም ለልብስ ማጠቢያ የምትገለገልበት ሳሙና ሳቢያ ፀጉሯ በከባድ ፎሮፎር እና ሰውነቷን በተለይ እጆቿና ፊቷ ላይ የሚያሳክክ ሽፍታ መሰል ህመም ትቸገር ነበር። ፀጉሯ በተለይ ከጊዜ ወደ ጊዜ እየሳሳና እያለቀ መሄዱ ያሳስባት ስለነበር የዚህ ዋነኛው ምክንያት ደግሞ በወቅቱ አብዛኞቹ የአሜሪካን ሴቶች የቤት ውስጥ የአሜሪካ ቤቶች የቤት ውስጥ የቧንቧ ዝርጋታ ምቹ ያልሆነና የጋራ ማሞቂያ የሚጠቀሙ እንዲሁም ኑሯቸው ከእጅ ወደ አፍ የሆነ ስለነበር ለኤሌክትሪክ ፍጆታ የሚከፍሉት ስለማይኖራቸው በየቀኑ በሙቅ ውሃ ፀጉርንና ሰውነትን መታጠብ የማይችሉበት ሁኔታ ከመኖሩም በላይ የአመጋገብ ስርዓታቸውም እንዲሁ ያልተመጣጠነ በመሆኑ ለዚህ ችግር እንደተዳረጉ ነው። በመሆኑም ሳራ እነዚህን ሁሉ ችግሮች ቀርፋ በራሷ ለራሷ ጤነኛ እና የተሻለ ኑሮ ማግኘት እንዳለባት በየዕለቱ ለራሷ ታስብ ነበር። በዚህም አዳዲስ ነገሮችን ለመስራት ትጣጣራለች። የወንድሞቿ በሴንት ሉዊስ አካባቢ የወንዶች የፀጉር ቤት የፀጉር ማስተካከያ ቤት መክፈት ለታታሪዋ ሳራ አይኗን የከፈተላት ሁኔታ ነበር። ሳራ በወንድሞቿ ፀጉር ቤት በመሄድ ስለ ፀጉር አጠባበቅና የቅባት አጠቃቀም ልምድ ቀሰመች። አያይዛም በዘመኑ ለአፍሪካ አሜሪካውያን የፀጉር ቅባት በማምረት ለሚታወቀው ለአኒ ሞሊኒ ካምፓኒ የኮሚሽን ውክልና በመውሰድ ምርቶችን ማሻሻል ጀመረች። የሳራ ስኬት ከዚህ ይጀምራል። ዘወትር ራሷን ከፍ ለማድረግ እንቅልፍ የማይወስዳት ሳራ በዚህ አዳዲስ እውቀቶችን በመሸመት የራሷን ምርት እንዴት መጀመር እንዳለበት አጥንታ ቀስ በቀስ የንግድ መስመሯን ዘረጋች። በ1905 ሳራ ልጇን ይዛ ኑሯን ወደ በዴኒቨር ኮሎራዶ አደረገች። እዚህም የአኒ ሞሊኒን ምርት መሸጥ ማታቆምም ጎን ለጎን ግን የራሷን የምርት እና የሽያጭ መስመር በመዘርጋት ወደ ገበያው ተቀላቀለች። ሆኖም ግን ከሞሊን ጋር ግጭት ውስጥ መግባቱ አልቀረም። ምክንያቱ ደግሞ ሞሊን የምርቴን ቀመርና የፔትሮሊየም ቅባት ውህድ እንዲሁም ሰልፈሪን ጭምር ሰርቃኛለች በሚል መክሰሷ ሲሆን፣ በወቅቱ ግን ፍርድ ቤት እነዚህ ምርቶች በተለይ ቫዝሊን እና ሰልፈር ከ100 ዓመት በላይ እውቅና እንዳላቸው እና ተለይቶ የከሌ ነው ማለት እንደማይቻል በመግለጽ ሳራን በነጻ አሰናበታል። ከዚህ በኋላ ሳራን የሚያቋማት ነገር አልተገኘም። በ1906 ሳራ ጋብቻ ከፈጸመች በኋላ ማለትም ጆን ዴቪድን ካገባች በኋላ ማዳም ሲጄ ወከር ካምፓኒ በመመስረት ገበያዋን በራሷ መምራት ጀመረች። ሳራ የሴቶችን የውበት ሳሎን በመክፈትና ለአፍሪካውያን ሴቶች የሚሆኑ የፀጉር ሻምፖና ቅባት እንዲሁም የፊት ማሳመሪያ ቅባቶችን በፀጉር ቤቷ መሸጥ ጀመረች። ባለቤቷም የንግድ አጋሯ በመሆን ምክሩን በመስጠትና ምርቶቹን በማስታወቂያ በመስራት በሙያው ለእድገቱ አስተዋጽኦ አድርጓል። ሳራ በተጨማሪም ቤት ለቤት እየዞረች ምርቶችን ስትሸጥ አፍሪካውያን ሴቶች ፀጉራቸው እንዴት አድርገው መንከባከብ እንዳለባቸው እግረ መንገዷን ትምህርት ስለምትሰጣቸው ይበልጥ ታዋቂና ተወዳጅ ሆነች። እንደገና በ1906 ባለቤቷና እሷ ንግዷን ለማስፋፋት በደቡባዊና ምስራቅ የአሜሪካ ክፍል ሲጓዙ፣ ልጇ ደግሞ ዴኒቨር ሆና በፖስታ የሚመጡ ትዕዛዞች እንድትቀበልና እንድትመልስ ኃላፊነት ሰጥተዋት ነበር። በ1908 ሳራ እና ባለቤቷ ኑሯቸውን በፔንሲልቫኒያ ፒተርስበርግ በመቀየር የጥቁር ሴቶች የፀጉር የውበት ሳሎን እና መዋቢያ ከፈተች። በዛም ስራ ለመጀመሪያ ጊዜ የጥቁር ሴቶችን ህይወት ሊለውጥ የሚችል እና ከኢኮኖሚ ጥገኝነት ሊያላቅቃቸው የሚችል ነገር በማሰብ ላይላ ኮሌጅ በሚል የፀጉር ስራ ማሰልጠኛ ተቋም ከፈተች። ተቋሙ በርካታ ጥቁር ሴቶችን እያሰለጠነ በማውጣቱ በሀገር አቀፍ ደረጃ እውቅና ከማግኘቱም በላይ ከኮሌጁ የሚወጡትን ሴቶች እዛው የራሷን ምርት እንዲሸጡ በወኪልነት እየቀጠረች የራሳቸውን ገቢ እንዲያገኙ አድርጋለች። ሳራ ዴኒቨር ያለውን ዱጋ እየቀዘቀዘ በመምጣቱ ልጇ ኤላይላን ወደ ፒተርስበርግ አምጥታ አብራ እንድትሰራ አድርጋለች። በ1910 በኢንዲያና ፖሊስ አዲስ ንግድ ተቋም ከፈተች። ይህን ተቋም በኋላ ዋና መስሪያ ቤቱ አድርገዋለች። ማዳም ሲጄ ወከር ማኒፋክቸሪንግ ካምፓኒ በሚል ሰይማ ዋና መስሪያ ቤት አድርገዋለች። ይህ ካምፓኒ እጅግ ግዙፍ ከመሆኑም በላይ እዛው ውስጥ የውበት ሳሎንና የጸጉር ስራ ማሰልጠኛ ተቋም እንዲሁም የቅባት ማምረቻ ፋብሪካዎችን የያዘ ሲሆን በፋብሪካ ውስጥ ላብራቶሪና የምርምር ዲፓርትመንት እንዲኖረው በማድረግ ደረጃውን ከፍ አድርገዋለች። በተጨማሪም ንግዷን ይበልጥ ህጋዊና ውጤታማ ለማድረግ በአሜሪካ የታወቁ ሁለት የህግ ባለሙያዎችን ቀጥራ በአማካሪነት ታሰራ ነበር። አብዛኛዎቹ በድርጅቷ የሚሰሩ ከፍተኛ የማኔጅመንት አባላትን ጨምሮ ቁልፍ ቦታዎችን የምትሰጠው ለሴቶች ነበር። ሳራ የካምፓኒዋን እድገት በማፋጠን የወከር ሲስተም በተባለው ማሰልጠኛዋ ውስጥ ባህላዊ የውበት መጠበቂያን ከዘመናዊ ጋር በመጠቀም የጸጉር ማሳደጊያ ቅባቶችን፣ ማለስለሻዎችን በማምረት እንዴት እንደሚጠቀሙበትም ታስተምርና ታስተዋውቅ ነበር። እንዲሁም የጸጉር መታጠቢያ ሻምፑና ቅባትም በአግባቡ ከተጠቀሙበት እንዴት ለጸጉር እድገት እንደሚረዳም ታስተምራለች። ሳራ በ1913 በኒውዮርክ ሲቲ ጎረቤት በሆነችው ሃርለም የአፍሪካን አሜሪካን ሴንተር በመባል የታወቀውን ድርጅት አቋቋመች። በ1912 ከቻርለስ ጋር ህጋዊ ፍቺ ከፈጸመች በኋላ ባለቤቷ ቻርለስ በ1926 ከዚህ ዓለም በሞት ተለይቷል። ሳራ በምርቶቿ ላይ በርካታ ተፎካካሪዎች ነበሩባት። ከእነዚህም ዋናዎቹ ተመሳሳይ ምርት በአውሮፓ እያመረቱ በአሜሪካ የሚያቀርቡት ድርጅቶች ዋነኞቹ ሲሆኑ ለዚህ ንግዷ መነሻ የሆነቻት የአኒሞሊን ምርትም ሌላው ተቀናቃኟ ነው። እንዲሁም ሳራ ስፔንሰር ዋሽንግተን ኤፔክስ ሲስተም የተባለው ደግሞ ሌላኛው ነው። ከ1911 እስከ 1919 ሳራ ከፍተኛ ብቃትና ችሎታ የታየበትና ምርቶቿንም ለገበያ ለማቅረብ በርካታ ሺዎች የሴት የሽያጭ ወኪሎችን የቀጠረችበት ወቅት ነበር። በ1917 ኩባንያው ወደ 20 ሺህ የሚጠጉ ሴቶችን በማሰልጠን በነጭ ሸሚዝ እና በጥቁር ቀሚስ እንዲሁም በጥቁር ጨርቅ የተለበጠ ቦርሳ በማስያዝ በአሜሪካ እና በካሪቢያን ሀገሮች በመዘዋወር የወከርን ምርቶች ለመሸጥ በከፍተኛ ሁኔታ ይንቀሳቀሱ ነበር። በምርቶቹም ማሸጊያ ላይ የሳራን ፎቶ በመለጠፍ በሌላ ምርት እንዳይታለሉ ጭምር ለገዢዎቻቸው ከፍተኛ ቅስቀሳ ያደርጉ ነበር። ይህም ሳራን በወቅቱ በንግድ ዓለም አዲስ ስልት እንደቀየሰች ተጽፎላታል። ሳራ በተለይ የማስታወቂያ ስራ ለንግድ ከፍተኛ ጥቅም እንዳለው በመገንዘቧ በአፍሪካና አሜሪካን ጋዜጣና መጽሔቶች የፊት ገጽ ላይ ምርቶቿ በቀዳሚነት ይወጡ ነበር። ይህም በከፍተኛ ሁኔታ ምርቶቿን በመላው የአሜሪካ ግዛቶች እንዲታወቅ ረድቷታል። በተጨማሪም ለጥቁር አሜሪካውያን ሴቶች ስልጠና በመስጠት እንዴት ራሳቸውን በራሳቸው ማስተዳደር እንደሚችሉና ከኢኮኖሚ ጥገኝነት መላቀቅ እንዳለባቸው በማበረታታት ከፍተኛ ተቀባይነትን እና ታዋቂነትን አግኝታለች። በ1917 ለአፍሪካ አሜሪካውያን ሞዴል የሆነው እና ናሽናል አሶሲሽን ኦፍ ከለር ዱሜ በተባለው ድርጅት ስራ በመመሰጧ የራሷን ናሽናል ቢዩቲ ካልቸራሊስት ኤን ቤንቤሌ አሶሲሽን ኦፍ ማዳም ሲጄ ወከር ኤጀንትን በማቋቋም የመጀመሪያውን ከ200 በላይ ሰዎች የታደሙበትን ኮንፈረንስ አካሄደች። ይህም በተለይ በፊላደልፊያ የመጀመሪያው በንግዱ ዙሪያ የተደረገ የአፍሪካ አሜሪካውያን ኮንፈረንስ ነበር። በዚህ ኮንፈረንስ ከፍተኛ ሽያጭ ላደረጉ ሴቶችና አዲስ የሽያጭ ወኪል ለሆኑ ሴቶች ሽልማት ሰጥታለች። በተጨማሪም በማህበረሰባቸው ውስጥ ላሉ የእርዳታ ድርጅቶች ከፍተኛ የበጎ ፈቃድ አስተዋጽኦ ላደረጉ ሴቶችም ሽልማት ሰጥታለች። የሳራ ሀብት እየጨመረ በሄደ ቁጥር ታዋቂነቷ እየጎላና ተደማጭነቷም እየጨመረ በመምጣቱ በየጊዜ የሚደረጉ ስብሰባዎች ላይ ትጋበዝ ነበር። በ1912 በናሽናል ኒግሮ ቢዝነስ ሊግ ስብሰባ ላይ ተገኝታ ባደረገችው ንግግር እኔ ከደቡብ ጥጥ እርሻ ማሳ ላይ የመጣው ጥቁር ተራ ሴት ነኝ። ከዛም ልብስ በማጠብ አደጉ ቀጥዬ ምሳኝ ነበር። ከዚያም በጥረቴ የጸጉር ቅባቶችና የመዋቢያ ምርቶችን በማውጣት ራሴን ወደ ንግድ ስራው ቀላቀልኩት። ዛሬ በራሴ መሬት የራሴን ፋብሪካ መስርቼ ይኸው የብዙ ሰው የገቢ ምንጭ ልሆን በቅቷል በማለት ለበርካታ ወጣት ሴቶች አነቃቂ ንግግር አድርጋለች። ሳራ ለበርካታ የጥቁር ማህበረሰቦች የበጎ አድራጎት ድርጅቶችም የገንዘብ ድጋፍ ታደርግ ነበር። ከእነዚህም በዋነኛነት የሚጠቀሰው በኢንዲያናፖሊስ የሚገኘው YMCA የወጣት ወንዶች ክርስቲያናዊ ማህበር፣ በአለባ የሚገኘው የታሪካዊ ጥቁሮች ዩኒቨርሲቲ ቱስካጊ ኢንስቲትዩት፣ በኢንዲያናፖሊስ የሚገኘው ቤተል ኤ የጥቁሮች ቤተክርስቲያን፣ ቤተሁን ኩክማን ዩኒቨርሲቲ፣ በፍሎሪዳ የሚገኘው ታሪካዊ የጥቁሮች የግል ዩኒቨርሲቲ የሳራ ልገሳ ከደረሳቸው ውስጥ ዋነኞቹ ናቸው። ሳራ በኒውዮርክ ኤርቪንግተን የሚገኘው ቤቷን በአሜሪካ የመጀመሪያው የተመዘገበ ባለፈቃድ ጥቁር አርክቴክት የሆነውን ሰው በመፍጠር እንደገና በአዲስ መልክ እንዲሰራ አድርጋ በሚገባ ካስዋበችው በኋላ በአሜሪካ በተለይም ዘረኝነትን ለመቃወም ለሚደረጉ ስብሰባዎች ለአፍሪካ አሜሪካውያን ታጋዮች በነፃ እንዲጠቀሙበት እና ትግላቸው ግቡን እንዲመታ ከፍተኛ ድጋፍ አድርጋለች። በአንደኛ የዓለም ጦርነት ወቅት ጥቁሮችን በመምራት ለጥቁር ጦር ኃላፊዎች የስልጠና ካምፕ እንዲመሰረት ከመከራከሯም በላይ በጀስት ፎር ኒግሮ ዎር ሪሊ የተሰኘው ድርጅትን በመምራት ለጥቁር ወታደሮች መብት ተሟግታለች። በ1917 በኒውዮርክ ናሽናል አሶሲሽን ፎር ዘ አድቫንስመንት ኦፍ ከለር ፒፕል ለተሰኘው ድርጅት ኤግዚኪቲቭ ኮሚቴ በመሆን አገልግላለች። እንዲሁም ሳይለንት ፕሮቴስት ፔሬድ የተሰኘው ድርጅት በሴንት ሉዊስ ባዘጋጀው ሰላማዊ ሰልፍ ላይ ወደ 8000 አፍሪካ አሜሪካውያን እንዲሳተፉ ቅስቀሳ አድርጋለች። በሰልፉ ላይ 39 አፍሪካ አሜሪካውያን ተገድለዋል። ሳራ እንደ አውሮፓውያን አቆጣጠር በ1919 ባደረባት የኩላሊት ህመም ከዚህ ዓለም በሞት ስትለይ ለጥቁሩ ማህበረሰብ ያበረከተችውን አስተዋጽኦ በኢንዲያና ታሪካዊ ማህበረሰብ ውስጥ ታሪኳ የሚታወስ ሲሆን ስራዋና ስሟም ኢንዲያና በሚገኘው በናሽናል ሬጅስተር ኦፍ ሂስቶሪክ ፕሌስስ ከታዋቂ ሰዎች መሀል ተመዝግቦ ይገኛል። በኤርቪንግተን የሚገኘው ታላቁ ቤቷም የማዳም ወከር ቲያትር ሴንተር ተብሎ ከመሰየሙም በላይ በታሪካዊ ቅርስነት ተመዝግቦ ይገኛል። በኢንዲያና ፖሊስ የሚገኘው የዋናው መስሪያ ቤቷ ህንፃም ወከር ማኒፋክቸሪንግ ካምፓኒ የማዳም ወከር ቲያትር ሴንተር በመባል በ1927 እንደ አዲስ ተሰርቶ የማዳም ወከር ቢሮዎችን፣ ፋብሪካዎችን፣ እንዲሁም ቲያትር ቤቶችን፣ የጸጉር ስራ ማሰልጠኛዎችን፣ የሴቶችና የወንዶች የውበት ሳሎኖችን፣ ሬስቶራንቶችን፣ መድኃኒት ቤቶችን፣ እንዲሁም የኮሚኒቲው የመዝናኛ ቦታዎችን እንዲስ ተደርጎ በአዲስ መልክ ተከፍቷል። በ2006 ዓ.ም ሬጂና ቴይለር በተባለች አፍሪካ አሜሪካዊት የቲያትር ጸሐፊና ተዋናይት ተጽፎ ዳይሬክት የተደረገው የሳራን የህይወት ውጣ ውረድና ትግል እስከ ስኬቷ የሚያሳይ ዘ ድሪምስ ኦፍ ሳራ ብሬድላብ የተሰኘ ቲያትር በቺካጎ ታዋቂ በሆነው ጎድማን ቲያትር ለእይታ በቅቷል። እንደ አውሮፓውያን አቆጣጠር በማርች 4 2016 የቆዳና የጸጉር ውበት መጠበቂያዎችን የሚያመርተው ሳንድል ብራንድ የሳራን አራት አይነት ተፈጥሯዊና ባህላዊ የጸጉርና የውበት መጠበቂያ ቅባቶችን እንደገና በማምረትና የሳራን ስም በመለጠፍ ስራዋ ለትውልድ ቅርስ እንደሆነና ክብር እንዲሰጠው በማለት ከሲፖራ ጋር በመተባበር እንደገና ገበያ ላይ አውለውታል። ከሳራ ህልፈተ ህይወት በኋላም ስሟ ይበልጥ የታወቀ ሲሆን ምርቶቿን በኩባ፣ ጃማይካ፣ በሃይቲ፣ በፓናማ እና በኮስታሪካ ገዝፎ ወጥቷል። የሳራ ህይወት ታሪክ ለሌሎች ወጣትና ታዳጊ ጥቁር አሜሪካውያን መማሪያ እንዲሆን የተለያዩ የቴሌቪዥን ተከታታይ ድራማዎች እና የህይወት ጉዞዋን የሚያሳይ ቅናታዊ ፊልም ተሰርቶ በአሜሪካ ቴሌቪዥኖች ታይተዋል። በተለይም ሰልፍ ሜድ የተሰኘው የቴሌቪዥን ተከታታይ ድራማ በጣም ታዋቂው ነው። ውድ አድማጮቻችን የሳራ ታሪክ እንደመሰጣችሁ እርግጠኛ ነኝ። እስከ ዛሬም ድረስ ያልበረደው እና ሞቶ ያልተቀበረውን ዘረኝነትን በዛን ጊዜ ታግላ ለስኬት የበቃች በመሆኗ እጅግ የምትደነቅና ታሪኳም ተጽፎ የሚገኝ ሴት ነች። በትምህርትም ረገድ ይሄ ነው እዚህ ግባ የሚባል ትምህርት አልወሰደችም ከማንበብና መጻፍ በስተቀር። ግን ለሌሎች ፋና ሆና ሌሎችን ስታስተምር፣ ሌሎችን ስታሰለጥን እና ለስኬት ስታበቃ የቆየች በጣም ታጋይና ታዋቂ ሴት ነች። ለዛሬ እንግዲህ ይኸው ነው የሳራን ታሪክ ነው ይዤ የመጣሁት።
በጣም እናመሰግናለን። በተለይ በወቅታዊ ሁኔታ በዚህ ሰዓት ዘረኝነት በተስፋፋበት እና በአሜሪካን ሀገር በተቀጣጠለበት ወቅት ይሄንን ለአድማጮቻችን በማቅረብሽ ከልብ እናመሰግናለን። በጣም ደስ የሚል ታሪክ ነው እና እንግዲህ ይሄ ያቀረብሽውን ታሪክ ኢትዮጵያውያኖች ሊማሩበት ከምንም ተነስቶ ብዙ ደረጃ ላይ መድረስ እንደሚቻል ከመጥፎ ስም ይልቅ ጥሩ ስም ከመቃብር በላይ እንደሚውል የሚያሳይ ነው እና ሁላችንም በተለይ በስደት የምንኖር ኢትዮጵያውያን ለሀገራችን ምን አደረግን፣ ምን ሰራን፣ መናከስ፣ መጥላት፣ መስደብ፣ አንዱን ለመጣል ወይም በአንዱ ችግር ሲደርስበት ለመሳቅ ወይም አንዱን ለመጥለፍ ከማድረግ ይልቅ አትሊስት በጎ አስተሳሰብና አመለካከቶችን አስበን እንደነዚህ አይነት የቁርጥ ቀን ሰዎች አይነት አስተሳሰብና አመለካከት በእኛም ላይ ሊኖር ይገባልና አንድ ሰው ገንዘብን ይዞት አይፈጠርም። አንድ ሰው እውቀትን ይዞት አይፈጠርም። አንድ ሰው ደግነትን ይዞት አይፈጠርም ወይም ክፋትን ይዞት አይፈጠርም ወቅትና ጊዜ ቦታ ነው እንዲህ አይነት ነገር የሚያደርገውና ሁላችንም ለስኬት ለመረዳዳት ያብቃንና በእውነት ጽሑፉ ያቀረብሽው ጽሑፍ በጣም ጥሩ ነውና በጣም እናመሰግናለን። እንዴት ነው ሬዲዮኑ አንቺ አካባቢ በደንብ ይስማል? በግልጽ ነው የሚስማው? ጥሩ ነው።
ጥሩ ነው በግልጽ ይስማል። ሌላ ምንድነው መሰለኝ ይሄ አሁን የጥቁር አሜሪካውያን የዘረኝነት ትግል እንግዲህ ያው አሁን ከሳራ ታሪክ እንደምንማረው እንደምናየው ጥንት ጀምሮ የነበረ ያልቆመ ምንም ሊሞት ያልቻለ ሊቀበር ያልቻለ የዘረኝነት ነቀርሳ እንደሆነ ነው የምናየው። ሳራ ራሷ እንኳን ቤቷን ጭምር ለእንደዚህ አይነት ተግባር የሰጠች እንደውም ኮንፍሮንት እያደረገች እዛም ትንድረስ እየሄደች አደባባይ የወጣች ሰላማዊ ሰልፍ እያደረጉ በወቅቱ በዛን ጊዜ እንኳን 39 ሰው የተገደሉበትን ሰላማዊ ሰልፍ ሁሉ እንደተደረገ ነው የሚያሳየው። እና የጥቁሮች ትግል ያው ከዛን ጊዜ ከጥንት ጀምሮ የመጣ ምንም እንኳን በአዋጅ አሁን ሳራ ስትወለድ ነው ልክ ጥቁሮች ከባርነት የተሸጡ ከመምጣት ሪሊዝ የተደረጉት ያኔ ነው። ልክ እሷ ስትወለድ እንደው እንደ መልካም እድል ነው የተቆጠረው ጥቁሮች ነፃ ሆኑ የሚል ግን መቼም ነፃ ያልሆኑበት እና ያው ሁል ጊዜ ሰላማዊ ሰልፍ የሚያደርጋሉ ይገደላሉ ይሞታሉ ስትል ያለ ነገር እንደሆነ ነው አሁን ፍሎይድን ያየን እንደሆነ ያው ሁኔታ ነው የሞተው እና ተመሳሳይ ነገር እንደሆነ የጥቁሮች ትግል ስቲል ከዛን ጊዜም ጀምሮ መቼም ያልቆመ ምንም እንኳን ነፃ ወጡ በፊት ለፊት ቢባልም ግን ያው በውስጥ ለውስጥ እየተጎዱ እንደሆነ ከዛን ጊዜ ጀምሮ ትግላቸው እስካሁን ድረስ ያልበረደ መሆኑን ነው የሚያሳየን።
እና ትክክል ነው እንግዲህ ይሄም እኛ ልንማርበት የሚገባ ነገር ነውና በእውነት ያቀረብሽልን ነገር በጣም ደስ ይላል። እስከሚቀጥለው ሳምንት እስከምንገናኝ ድረስ ለአድማጮቻችን የመጨረሻ መልእክት ካለሽ መድረኩን ላንቺ ልስጥሽና እኛም እንግዲህ አንቺን በሙዚቃ እንሰናብትሻለን።
እሺ አመሰግናለሁ። ያው እንግዲህ እኔ ወደፊትም በከቻለ መጠን እንደነዚህ አይነት አስተማሪና አነቃቂ የሆኑ ባለታሪኮችን እስከቻልኩ ድረስ ለማቅረብ ሞክራለሁ። ዛሬም የሳራ ታሪክ ምን ያህል እንደመሰጣችሁ አስተያየታችሁ ቢደርሰኝ ደስ ይለኛል እና ለሚቀጥለው ሳምንት ሌላ ደግሞ የተሻለ ባለታሪክ ይዤ እቀርባለሁ። አመሰግናለሁ።
በጣም እናመሰግናለን። እንግዲህ ዌብሳይቱም ላይ ያው እየተቀዳ እዛ ላይ ይቀመጣል። አስተያየትም የሚሰጡት እንግዲህ እዛ ላይ ነው። ባለፈው ባቀረብሻቸው ላይ ሁለት ሰዎች ጥሩ አስተያየት ሰጥተውሻል። ይህንም ልግለጽልሽ። በተረፈ ብዙ አድማጮች አሉ ከስዊድን ኢቭን ሁለቱም እንደውም አንዷ ምን አለች ባለፈው ወንድሟን እኮ አለች እንግዲህ መታቅነች እቺ በደም መታቅነች ወንድሟን በምንድነው ኢቢኤስ ላይ ነው ለቅዳሜ ፕሮግራም ላይ ቀርቧልና በጣም ገርሞኛል አላቃቸዋለሁ እናም አለች እኔ እንኳን አላየሁትም እሷ ግን እንደቀረበ በደም አንተን ብላ በርቺ በጣም ደስ የሚል ነው የሚል አስተያየት ሰጣሻለች ማለት ነው እንግዲህ እሺ አው እና ስለኛም ብትልኪልን የወንድምሽን ጋዜጠኛ እንደሆነ ሰምተናል እና ብትልኪልን ደስ ይለናል።
ኦኬ ኢቢኤስ ኢትዮጵያ ላይ ነው የሚሰራው ያው የታወቀ ነው ታዋቂ ነው እሱ በጣም እኮ የቆየም ነው።
አይ በጣም ደስ ይላል። አው በጣም ደስ ይላል። በርቺ እኛም ካንቺ ጋር ነን እግዚአብሔር ካንቺ ጋር ይሁን ወደፊት እሱንም እንግዲህ በዚህን ጋብዘዋለን። በቀጥታ አድማጮቻችን ከኢትዮጵያ ነው የሚያዳምጡ አሉ ከስዊድን ከእንግሊዝ ከአሜሪካ ከተለያየ ቦታ ነው የሚያዳምጡን። እንግዲህ ይሄንን እንበረታበታለን። አንቺን በርቺ እግዚአብሔር ይስጥልን።
አሜን። አብሮ ይስጥልን። ሰላም
ሰላም። እሺ ቻው።
የሰገደላት ውበቱን ያችን የቃል መስታየት ሞቶ ቀደማት ቴዎድሮ
አው ካሳ ተነሳ ለአንድነት ካሳ ተነሳ ይላሉ ኢትዮጵያን የሚወዱና ኢትዮጵያን አንድነት ከዛ ማልፎ ተርፎ ኢትዮጵያን ታሪክ የሚወዱ ኢትዮጵያኖች ካሳ ተነሳ ቴዎድሮስ ተነሳ አንድ አድርገን ታሪካዊ ሀገር ነን ትልቅ ነን ይላሉ ነው የሚሉትና ሙዚቃውን ከልብ ያመሰግነን መስመር ላይ አቶ ጌታቸው ይኖራልና አቶ ጌታቸው ጤና ይስጥልኝ
ወንድም እስራኤል
እንደምን ሰነበትክ
አመሰግናለሁ አድማጮቻችን እንዴት ከረማችሁ በእውነቱ ከአንተ የመጀመሪያው የመግቢያ ስነ ጽሁፍ ቀጥሎም ትታንጎት ያቀረበችው የሳራ ቤላንት ታሪክ በጣም አስተማሪዎች ነበሩ። ታንጎትንም እንዲሁ ለማመስገን እድሉን በማግኘቴ ደስ ይለኛል። ቀደም ብሎም ተመሳሳይ አስተማሪ የሆኑ ጽሁፎችን እያዘጋጀች ታቀብል የነበረ ውድታችን ነች። ታንጉትን አንድ ነገር ልጠይቃት ፈልጌውም ደግሞ በሚቀጥለው ፕሮግራም ለመጠየቅ ያሰብኩት ምንድን ነው፣ እነዚህን እስካሁን ስታዘጋጅ የምታዘጋጃቸውን ስነ ጽሁፎች በኢትዮጵያ ውስጥ በተለያዩ መንገድ ለምሳሌ በጋዜጣም ወይም በሬዲዮ ሊተላለፍና የበለጠ አስተማሪ ሊሆን ስለሚችል ያ ጥረት እንዴት ነው ታስቦበታል ወይ ብዬ ላሳስቤ ነው። እኛ እንደሰማነው እኛ እንደረካንበት እኛ ሞራል እንደተነካበት ሁሉ ሌሎችም ብዙ ኢትዮጵያውያችንን ወገኖቻችንን የሚደርስበትን አፕሮች የምታረግበት መንገድ ጥረት አለ ወይ ለማለት ፈልጌ ነበረ። የቁጭትም ስሜት ነው። በዚህ ፕሮግራም ብቻ የሚያልቅ የሚቆምን አይነት ዝግጅት አይደለም። ብዙ አስተማሪ ስለሆነ ለማለት ያህል ነው። አመሰግናለሁ ፍሬ።
በጣም አመሰግናለሁ ጌቾ። እንግዲህ ታንጉትን የሚቀጥለው ሳምንት እግዚአብሔር ፈቅዶ አንተም ወደ ስቱዲዮ ከመጣህ በቀጥታ ይህንን ምክርና ውይይቱን ቀጥታ እናደርጋለን። ካልሆነም እንግዲህ እዚያው ስለምታዳምጥ የሚቀጥለው ሳምንት መልሱን ይዛ ትመጣለች ብለን ተስፋ እናደርጋለን። እንግዲህ ዛሬ የተለያዩ እንግዶች አሉን። ከእንግዶቻችን አቶ ቢንያም፣ አቶ ፋዲል እና እንዲሁም አቶ ካሳሁንም እና አቶ መስፍን ከአሜሪካ፣ ሁለቱ ከካናዳ፣ ሁለቱ ከአሜሪካ እናሉን። ነገር ግን ዛሬ ቴክኒክ ችግር ስለነበረብን ሰዓቱን ገፋ አድርገናል። እንግዲህ ምን ቆየው ካንተ ጋር ነው ጌቾ። ጌቾ ለምትሰጠው አስተያየትና ለዚህ ለሬዲዮንም ለምታደርጋቸው ሁሉ ነገር ካላንተም ሊቆም አይችልምና በጣም እናመሰግናለን። እንግዲህ ፕሮግራሙ ላንተ ነው። እንግዲህ ምክንያቱም አባይን በተመለከተ ባለፈው ሳምንት አቋርጠን ነበርና ብዙም የአባይን ጉዳይ እንደምታዩ አሁን ሶስቱ ማገሮች ወደ ድርድር መጥተዋል ይባላል። በሌላ አቅጣጫ ደግሞ የኢትዮጵያ መከላከያ ሚኒስትር ለግብጽ አጸፋዊ ምላሽን በለው ወይም ሰጥተዋል። በጣም ከበድ ያለ መልእክት አስተላልፈዋል። የአገራችን የአባይን ጉዳይ በተመለከተ የብዙ ኢትዮጵያውያን የመነቃቃትና የህልውና ጉዳይ ይታያል። በዚህ አጋጣሚ ዛሬም አንድ ትናንትና የሰማሁትም ነገር አለ ከአቶ ጌታቸው ረዳ በጣም ደስ የሚል መልእክት ሰምቻለሁ። እኛ አባይን ከግብጽ ጋር አንድ ጋዜጠኛ ነው የጠየቃቸው ከግብጽ ጋር እናንተ የህወሓት ሰዎች ከግብጽ ጋር ይሄን ታረጋላችሁ እኛ የሞት ነው ከግብጽ ጋር መሰለፍ ስንጀምር ከግብጽ ጋር ኢትዮጵያዊ ላይ ታሪካዊ ነገር መስራት ስንጀምር የዛን ሰዓት እኛ ሞተናል ሰዎችም አይደለንም የሚል ከባድ መልእክት አስተላልፈዋል በጣም እናመሰግናለን ኢትዮጵያን ያለባቸውን ችግር በጋራ ተነጋግረው በአገራቸው ጉዳይ ላይ በጋራ ሲቆሙ ነው የምናውቀው የውስጥ የየራሳችን የግላችን ሽኩቻ ሊኖር ይችላል ወይን ወደ ኢትዮጵያ ጉዳይ ላይ በመንመጣበት ሰዓት ግን ኢትዮጵያን በጋራ ቆመን አገራችንን ከውጭ ወራሪም ሆነ ከውጭ ኃይል ለስንት ሺህ ዓመት ግብጽኛን አንገታችን ስታስደፋ ከመካከላችን የመለመለች ለራሷ አጋር እያደረገች ወንድም ከወንድሙ እንዲጋደል ስታደርግ ነበር አሁንም ገና አባይ ከመጀመሩ ምንም ነገር የዛን ሰዓት ኢትዮጵያኖች አቅም ስላላቸው በጋራም ስለሆኑ ብዙም ማረጋ አልቻለችም ከፖለቲካው ነገር ግን አሁን የውስጥ ችግር አለ በማለት ደግሞ ኢትዮጵያን ለመከፋፈልና ኢትዮጵያ ላይ ትልቅ መከራ ለማምጣት 24 ሰዓት እየሰራች ነው ያለችው በአንድ በኩል ዲፕሎማሲ ትላለች በአንድ በኩል ሰላም ውይይት ትላለች በአንድ በኩል ጦርነት ትላለች በአንድ በኩል ደግሞ በሀገር ውስጥ ጣልቃ በመግባት በገንዘብም ሆነ በምንም ሰዎችን በመግዛት ሀገራችን ላይ ችግር ለማምጣት እየተደረገ ነው ያለውና እስኪ እንግዲህ አንተ የአባይን ጉዳይ እየተከታተላችሁ ስላላችሁ በአባይ ጉዳይ ላይ እስኪ ዝርዝር አድርገ እንግዲህ ግባበት ገጩ አመሰግናለሁ
thank you በአሁኑ ጊዜ በአባይ ጉዳይ ላይ የማይጨነቅ የማያስብ የማይወጣ የማይወርድ ኢትዮጵያዊ የለም በእውነት የአባይ ጉዳይ በአሁኑ ወቅት ወሳኝ ደረጃ ላይ ነው የደረሰው ፈረንጆች first thing is first ብለው እንደሚሉት አንተም በደንብ እንዳስቀመጥከው የፖለቲካ የአመለካከት ልዩነት ቢኖርም የጋራ ጥቅማችንን በሚመለከት አባይን በሚመለከት ዳግማዊ የአድዋ ድል እንደሚኖረን በእውነት ጥርጥር የለኝም። በዚህ ወቅት ማንኛውም ኢትዮጵያዊ በዓለም ዙሪያ ያለ ኢትዮጵያዊ የህዳሴው ግድብ የኛ ነው በሚል እየተንቀሳቀሰ ያለበት ወቅት ነው። ይህ የጋራ ትልቁ እንቁ ንብረታችንን መጠቀም እንድንችለው እናቶቻችንን እህቶቻችንን ከኩራዝ ከማገዶ ለቀማ ከኋላ ቀርነት ልናወጣ የሚያስችለን ይህ የህዳሴ ግድባችን ይህንን ስናደርግ ብዙ ውጣ ውረዶች ኢትዮጵያውያን ገጥመውናል። ቀደም ብዬ ለማለት እንደፈለግኩት የጋራ ጥቅም እስከሆነ ጊዜ ድረስ በማንኛውም የፖለቲካ ስርዓት ውስጥ መቆም የማይገባው ዘላቂ የሆነ መፍትሄ ደህንነትን የመጀመሪያው ጠላታችን ድህነትን የምንዋጋበት ዋና ኃይላችን ነው። ምንም ነገር ከኤነርጂ ከኃይል ውጭ የለም። በይበልጥ እንደኛ ታዳጊ ሀገር ደሀ ሀገር ይህን የመሰለ የተፈጥሮ ጸጋ ኖሮን በሴንቸሪስ መበለላችን የሚያስቆጨን ሆኖ በአሁኑ ወቅት ከሞትም ከምንም በላይ መስዋዕትነት የምንከፍልበት ደረጃ ላይ ነው ያለ ነው። በአሁኑ ወቅት ለጠላቶቻችን ለአመታት ለሴንቸሪስ የኛ ኋላ ቀርነት ሲያጠሙ ሲደክሙ ሌሊትና ቀን ሲያሴሩ በደህንነት ውስጥ እንድንማቀቅ አድርገውናል። አሁን ግን ነካ ብለን የለም አባይን የመሰለ ንብረት አለን አባይን የመሰለ የተፈጥሮ የሚያተርፉ ግብፅንና ሱዳንን ሻለማ የስልጣኔ መሰረትም ሆኖ ሲያገለግል የነበረ ወንዛችን አሁን የእኛም ነው በሚል የሞት ወይ እሽረት ትግል እያደረግን መሆናችንን ዓለምም ያውቀዋል። እንደ አሜሪካም ያሉ ሀገሮች ለግል ጥቅማቸው ለፖለቲካ ፍጆታቸው ሲሉ እኛ በድህነት ውስጥ መማቀቃችንን በኩራዝ ውስጥ መኖራችንን ልክ ለእኛ ተብሎ የተፈጠረ ድህነት ለኢትዮጵያ ነው ተብሎ በተፈጥሮ በእግዚአብሔር የተፈረደበት ነገር አስመስለው የራሳቸው ጉዳይ ብቻ ሲሯሯጡና ሲደጋገፉብን ያንን ሁሉ እንዲ ብለን በቆራጥነት ስራችንን እየሰራን ይህ የሚያኮራ አስተዳደርም አካባቢ ያሉትንም ባለሙያዎቻችንንም ሚኒስትሮቻችንንም በእውነት በእውነት የሚያስመሰግርና የሚያኮራ ስራ እንዲህ እየሰሩ መሆኑን ማንኛውም ኢትዮጵያዊ ማወቅ የሚገባውና ምስጋናውም እንደሚገባቸው እንደምንኮራባቸው እኔም በበኩሌ እንደ አንድ ኢትዮጵያዊ መግለጽ የምፈልገው ነው። የአባይ ውሃ ቀደም ብለን በተደጋጋሚ እንደተነጋገር ነው ግብጾች እንደሚሉት 100% ግብጽን በረሃ ላደርግ ነው የህዳሴ ግድብ ብለው እያሰሩ በተለያየ ሸር የኢትዮጵያን ገጽታና የህዳሴን ግድብ ፒክቸር በልዘውታል፣ እየበለዙትም ነው። እዚህም ድረስ ደርሰናል። ሲሻቸው የሴፍቲ ጉዳይ በሚል ይናገራሉ። ግድቡ የተሰራው አንድ ጊዜ ታስታውሳለህ፣ የሳውዲ አረቢያ የጦር ሚኒስትር ምክትል የጦር ሚኒስትሩ ኢትዮጵያ ያንን ግድብ የምትሰራው እህት ሀገራችንን ግብጽን በጎርፍ ለማጥለቅለቅ ነው ብሎ የተናገረበት ጊዜ ነበር። በአንጻሩ ግን ትላንት ወዲያም እንደሰማ ነው ኢቨን ሱዳን የሱዳን ባለሙያዎች ሚኒስትሮቹ የዋና ኢሪጌሽን ሚኒስትሮቹ ጭምር የህዳሴ ግድብ የሴፍቲ ችግር የሌለው ከአስዋን ግድብ የበለጠ ሱዳን ውስጥ ካለው የሮሰሬስ ግድብ የበለጠ አስተማማኝ አለት ላይ የተቀመጠ ምንም ስጋት የማይፈጥር ግድብ መሆኑ ታውቋል። አመኑ እነሱ ራሳቸው። ለአመታት ምክንያት እየተፈጠሩ ጊዜያችንን ሲያባክኑ የነበሩ የማይተኙልን የነበሩ የግብፅ በተለይ የግብፅ በአመራር ላይ ያሉ መሪዎቻቸው መቼም የተጻፉ መጽሐፍቶችን በየቦታው በየጊዜው ሳናገለባብጥ አልቀረንም። ምን ያህል የኢትዮጵያን እድገት የኢትዮጵያን አንድነት የኢትዮጵያን መልማት እንደማይሹ በተለያየ መንገድ አሳውቀውናል። ስለዚህ ነው በአሁኑ ወቅት አሁን አንተ ቀደም ብለህ ወንድሜ እንዳስቀመጥከው ሁሉ የፖለቲካ ልዩነት ሊኖረን ይችላል። ግን ያ የፖለቲካ ልዩነቶቻችን እና በፖለቲካ በኩል የምናደርገው ትግል ድሆች ወገኖቻችንን ከ60% በላይ በኩራዝ በዚህ ዕለት በአሁኑ ጊዜ የሚኖሩትን የሚያስፈ የሚያውቃቸው ጉዳዮችም ቢኖሩ ጊዜውን ጠብቀው መፈታት የሚችሉ ናቸው እና በአሁኑ ወቅት እያንዳንዱን ኢትዮጵያዊ እንኳን የፖለቲካ ባለሙያዎቻችንን ቀርቶ እያንዳንዱ ተራ ኢትዮጵያዊ ከኪሱ እናትም ከመቀነቷ አውጥታ የተሰራውን ሞት ያለቀውን ግድባችንን ስራ ላይ ውሎ የምናይበትን ህልም የሚያደፈርስ ሀሳብም መስራት የግፍ ግፍ ነው። ግፎች በተለያየ መንገድ ነው የኢትዮጵያን ውድቀት የሚሹት። የተለያዩ ስትራቴጂዎችን አሏቸው። እዚህ ግባ የማይባሉ ምንም በኢንተርናሽናል ወተርሉ በወቅቱ በአሁኑ ወቅት ከጊዜው ጋር የማይሄዱ ኦብሶሌት የሆኑ እርስ በርሳቸው ለመደጋገፍ የተፈራረሙበትን እሱን በማንሳት ይሄ ነው ለ1929 እናፈጥኝ ማለቴ ነው። እነሱን ብቻ በመጥቀስ መብታችን ነው 55.5 ቢሊዮኑን ለራሳችን ከሱዳንም ጋር ደግሞ ያንን ያህል በመስማማት 10 ቢሊዮን የሚሆነውን ያህል ብቻ ለኢቫፖሬሽን በማስቀረት ተከፋፍሎ ጨርሰውታል። ያንን እነሱ የተስማሙበትን እንትን ዓለም አቀፍ ስምምነት ነው በሚል በዛ በኩል ትግላቸውን ይቀጥራሉ። በየጊዜው በቴሌቪዥንም በአልጃዚራም በተለያዩ ኮንፈረንሶች ይጠቀሙበታል። ይህ ደግሞ ውሃ ስለሌለን ነው፣ ካለበለዚያ ድምፅ ደረቀች፣ በረሃ ልናደርግ ነው። ኢትዮጵያ ዝናብ አላት፣ ብዙ ወንዞች አሏት፣ እኛ ያለን አባይ ብቻ ነው ውሃ የለም የሚለውን ኢንተርናሽናል ኮሚኒቲውን ሁሉ አጭበርብረውታል። በውሃ ብዛት ከኛ ይበልጣል። የከርሰ ምድር ውሃቸው ፖቴንሻል ብዛቱ አባይ እንኳ አባይበት ከ800 ዓመት በላይ ሊጠቀሙበት የሚችል ነው። ስለዛ ብዙ አይናገሩ። ሶስተኛ ነው በዓለም በአፍሪካ ውስጥ የጋዝ የናቹራል ጋዝ ክምችታቸው። ባህሩም አለ፣ ሬድ ሲውም አለ፣ ሜዲትራኒያን ሲውም አለ። እዛ አካባቢ ቤት ማረግ አይፈልጉም። ቅቤ የሆነ ውሃ ይፈሳል። ከኛ እኛን እያስራበ እኛን እያስጠመመ ለአመታት ድርቅ በየጊዜው ሚሊዮን ህዝብ እየወሰደ እየፈጀብን በአሁኑ ወቅት ያንን የሚያክል ወንዝ ብቻ ይዘን በሱ ብቻ መኖር ስንችል ከ10 ሚሊዮን ህዝብ በላይ ልጆች የተራቡ ህዝቦች አሉ። ጉዳያቸው አይደለም። በሙሉ ተርበን እኛ ብናል ያቺ ኢትዮጵያ የምትባል ሀገር ባትኖር የሚሹ ነው የሚመስለው ከስራዎቻቸው። ጥረታቸው ከጥንት ጊዜ ጀምሮ አንድ ግድብ እንዳይሰራ ምንም ማለት ኤኒ ኢሪጌሽን ፕሮጀክት በኢትዮጵያ ውስጥ እንዳይሰራ ከኡጋንዳ ጀምሮ ትንሽ ለመጠጥ ውሃ እንኳን ከአባይ ለመጭለፍ እንደማይቻል አድርገው በተለያዩ ኢንተርናሽናል ኦርጋናይዜሽንስ ወርልድ ባንክ IMF ውስጥ ገብተው ምንም አይነት እርዳታ ሲዘጉብን ጉሮሯችን ሲዘጉ የነበሩ ናቸው። አንዳንዴ ይገርመኛል ስለ ስምምነት ሲወራ አሁን ለመስማማት ተዘጋጅቻለሁ አሁን ለመስማማት ተዘጋጅቻለሁ ከአስር ዓመት በላይ እንደዛ ሲሉን ነበር። ከአስር ዓመት በላይ ይህን ያህል የማይባል ውሃ አጠራቅመን በአራት ዓመት ውስጥ አቶ አንዳም በመትነን ብቻ የሚጠፋውን ውሃ የሚባክነውን ውሃ ግድባችንን ሊሞላ የሚያስችል ውሃ እየጠፋ ጉዳያቸው አይደለም፣ ጉዳያቸው አይደለም። ያለው አማራጭ የኢትዮጵያ ሕዝብ ሁላችንም በተገኘው አጋጣሚ ከመንግስታችንም ጋር ወይም ደግሞ የኢትዮጵያን ኢንትረስት ለማስጠበቅ ከሚፈልጉ አሶሲዬሽንስ ኦርጋናይዜሽንስ በማህበርም በምንም ተያይዘን የህዳሴ ግድባችን ምን ደረሰ የሚለውን ነጋ ጠባ እያጠናን እያወቅን ግንዛቤ እያሳደርን ድህነትን በአጭር ጊዜ ውስጥ ለመጨረሻ ጊዜ የምናጠፋበት ወቅት ላይ ነው ያለ ነው። ያስፈራሩናል፣ በጦርነት ሶስተኛው ደግሞ ያስፈራሩናል። ጉልበት አለን፣ ምን አለን፣ ይህን ያህል ወይ ጉድ። እሱን ለታሪክ እንመልሰው። እስከ ዛሬም ስንት ጊዜ ግብጽ ከመሰረቱ የአባይን መነሻ ጭምር ኮንትሮል ለማድረግ ተሞክሮ ምን ያህል እንደተመለሱ የቀድሞ ጠቅላይ ሚኒስትር እንዳሉት ሎሬ ነጋሪም እስከሚያጡ ድረስ ነው ምን መልሳቸው እንደተባሉ እንደተመለሱ ሁሉ ማለት ነው። የጦርነቱ ነገር አለን እኮ ብለን አለን መናገሪያ አለን እናንተ ዋተተተን ኤሌክትሪክ ውስጥ በምቾት እየኖርን ሀገራችን ስንገባ ገጠር ስንሄድ የምናየውን ስናይ አለን ወይ ማለትም ይቻላል አለን ወይ እኛ ህይወት አለን ወይ የሚለው ፍራቻ ሲያሳቅቁን፣ አንድ ኢትዮጵያዊ ግን ምን አለ ሲያሳቅቁን ትሳቀቅ ያቺ ሀገር እንደው ያሳቃት አለ። ምን ያህል ልቡ እንዳዘነ ነው። በሀይል በጉልበት ይህን ያህል መፍጠር ያገዛል፣ ይህን ያህል ታንኮች አሉ፣ ይህን የመሳሰሉ ተዋጊ አውሮፕላኖች አሉ እያሉ ይቆጥሩን ብላል። የጦር ሚኒስትሩ ቀደም ብላ አንተ እንዳልከው መሳሪያው ብቻ አይደለም ከመሰራ በኋላ ያለውኔ ኢትዮጵያዊነት ወኔም ይሰራል። ደግሞ አትፍሩ ብለውናል፣ እምነት አለን። ይሄ ነው አንደኛው። ዋናው ግን ትልቁ አስጊ ነገር እኔ ነገር የሚያስጨንቀኝ አሁን ማን ብዙውንም ኢትዮጵያዊ የሚያስጨንቀው ውጭም ውስጥም ያለውን የሚያስጨንቀው አገር ውስጥ የሚፈጥሩት ኢንስታቢሊቲ ነው። ይሄ ያቆማሉ የሚል ናይዲቲ የለም እኔ ጋ። ምንም በጉልበት በአቅማችን መብታችንን አስጠብቀን አንድ በመሆን ብቻ የምንወጣው እውነቱን ልንገርህ አቶ ጌታቸው ረዳን አቋም በገለጽክበት ጊዜ ምንኛ ደስ እንዳለኝ በርግጥ ባልጠራጠርም ምንም ቢሆን የጋራ ጥቅማችንን አሳልፈን የምንሰጥ ኢትዮጵያውያን ብዙን አለን ብዬም አላምን። ብንኖርም ደግሞ ታሪክ ይፋረዳቸዋል፣ ያፍሩበታል። የልጅ ልጆቻቸው ሲያፍሩበት የሚኖሩበት ስራ እየሰሩ ሊሆን ይችላል ነው ከተሰራ። ውሸት ደግሞ ውሸት ሙልጭ ያለ ውሸት ነው በየጊዜው የምታየው ውሸት። ከኬንያ ጋር ተስማማ ናቸው። እኛ ግን ያው ሀቁን ይዘን ያለ ነው።
ትክክል።
በዛ በኩል መታችንን ውሃ መታችንን ሌሎችን ከሚገባ በላይ ሳንጎዳ የመጠቀም መብት እንዳለን አሳውቀን ጠንከር ብለን እየናውና ያኮራል ያለንበት ሁኔታ በአሁኑ ወቅት ማለት ነው። መንግስትም እና የሚመለከታቸው ኢንስቲትዩሽንስ ሊያገኙ የሚገባቸውን ድጋፍ ማግኘት አለባቸው ለማለት ያለው። ብዙ ማውራት ይቻላል።
በጣም ጌቾ፣ በዚህ ጉዳይ ላይ ሰፋ ባለ ሁኔታ ጊዜ ወስደህ ስቱዲዮም ተገኝተህ በጣም ማብራራትና መግለጽ ያለብህ ጥያቄዎች ሰዎች ይጽፋሉ እና ጥያቄዎች መጠየቅ እንችላለን ወይ ምናምን ይላሉ። በስልክ ላይ ስላለ እንትን ማለት አልችልም፣ እኔ እነሱን ላስገባቸው አልችልም። ምክንያቱም ስልክ ላይ ነው መደወል ያለባቸው። አድማጮቻችን፣ ወደ ስቱዲዮ የሚቀጥለው ሳምንት ወይም ከዛ በኋላ በተመቻቸው ጊዜ እዚህ ስለሚመጣ በዛን ሰዓት በሰፊ ውይይት አድርገን ጥያቄያቸውን እንቀበላለን። ለዛሬ ፕሮግራማችንም እያለቀ ስለሆነ ጌቾ፣ ብዙ ሰው የምስጋና እየላከ ነው ያለው። እናመሰግናለን ይላሉ። ጥሩ ነው፣ በርቱ፣ ኢትዮጵያዊነታችን ነው የሚያዋጣን፣ በዚሁ ላይ ቀጥሉበት፣ እንዳትቀይሩት ይህን ፕሮግራማችሁን አደራ፣ ወደ ዘረኝነት እንዳትገቡ እያሉ የሚጽፉም አሉ። እኛም በፍጹም በፍጹም እንዲህ አይነት ነገር ውስጥ የምናደርግበት ነገር የለም፣ ወደ ዘረኝነትም አንገባም። ዋናው ቅድሚያ የምንሰጠው ለሀገራችን ለኢትዮጵያ ነው። እና ጌቾ፣ እንግዲህ የሚቀጥለው ሳምንት እስከምንገናኝ ለዛሬው ፕሮግራሙ ላደረግከው እናመሰግናለን። ሰዓታችንም ስላለቀ በዚህ 15 ደቂቃ ውስጥ ማስረከብ ስላለብን ሌሎች እንግዶች እንግዲህ ለዛሬ በዚህ እናቆማለን ማለት ነው። በጣም አመሰግናለሁ ጌቾ፣ በጣም ቆንጆ ነበር። እሺ፣ አመሰግናለሁ። አድማጮቻችን የምትከታተሉት የኢትዮጵያ ዩናይትድ ሬዲዮ በአምስተርዳም ቀጥታ ከስቱዲዮ ነው። አዘጋጁ እስራኤል ገደቡ እንዲሁም እህታችን ታንጉት አቶ ጌታቸውም ነው። በአጋጣሚ በኮሮና ምክንያት አቶ ጌታቸው ከቤታቸው ከሄጎኖ ይህንን መልእክት የሚያስተላልፉት ጥያቄ ለመጠየቅ የምትፈልጉ ኢትዮጵያውያን ወደፊት ላይቭ እዚሁ ስቱዲዮ ድረስ በመጡበት ሰዓት ጥያቄዎችን ማቅረብ ትችላላችሁ፣ አስተያየት መስጠት ትችላላችሁ። እንግዲህ ወደ ፕሮግራማችን ማጠናቀቅ ያልንደርስ ትንሽ ደቂቃዎች ናቸው ያሉት። ከዚህ ሙዚቃ በኋላ የመጨረሻ የመዝጊያ ጽሁፍ አለች፣ እሷን እናቀርብና ፕሮግራማችንን እንጨርሳለን። እስከዛችን ሙዚቃ ጀባ ልበላችሁ። ኢትዮጵያዊነት የሁላችንም የጋራችን ነው። በኢትዮጵያ ዩናይትድ ሬዲዮ ማንኛውም ኢትዮጵያዊ ያለውን ሀሳብ በነጻነት የማቅረብና ከማንኛውም ዘር ይህ የሚዲያ
ለመሰዳደብ ጠላትን ለማጥቃት ግለሰብን ለማጥቃት ሳይሆን ተምረን ካድማጮቻችን ጥሩ ነገሮችን ሰምተን ወደፊት በሰፋ ሁኔታ የምንቀጥልበት መሆኑን በዚያው አጋጣሚ ልንጠቅስ እንፈልጋለን። ስተቶች የምንመርባቸው አጋጣሚዎች እንጂ በቃን ብለን የምንሸነፍበት ወይም እርኩስከም አሪዮስተ ብለን የምንወገዝባቸው አጋጣሚዎች መሆን የለባቸውም። በፈጠራ የተሞላ ተቋም እንዲኖረን ለመሳሳት እድል መፍቀዱ ብቻ በቂ አይደለም። ሰው ሲሳሳት የምናረምበት አግባብ ሌላው ቁልፍ ጉዳይ ነው። በስተት ላይ አመዝነን ባሁኑ አገኘሁት መንፈስ ከትልቁ ስራ በላይ በኢምንቷ ችግር ላይ አትኩረን የምናቀርበው ትችት የምንፈልገው የእርምትና የውጤት መዳረሻ ላይ አያደርሰንም። በመጀመሪያ ደረጃ ግለሰቡ ዳግመኛ ደፋር ሐሳብ እንዳያነሳ በወቅቱ ተቀባይነት ካገኘም የተሳሳተና የማይረባ ሐሳብ ጋር ተመሳስሎ እንዲራመድ ያደርጋል። በግለሰቡ ላይ ከመደርሰው ተጽዕኖ ሌላ ለተቀረው ሰው የሚሰጠው መልእክት ተጠንቀቅ፣ አፍን ያዝ፣ መሳሳት አይፈቀድልም፣ እርግጠኛ ያልሆንከውን ሐሳብ አታቅርብ የሚል መልእክት ይሆናል። ይህ ሁኔታ ቀስ በቀስ የተቋም ባህል እየሆነ ይሄድና አድርባይ የሚሸለምበት ደፋሩ የሚቀጣበትን ሁኔታ እየፈጠረ ይሄዳል። አገራችን ላይ እየተፈጠረ ያለው ይሄ ነው። ሰዎችን ማስተካከልና ማረም ስንፈልግ ወደ አንድ በጥንቃቄ የምንረግጠው የተከበረ መሬት እየገባን መሆናችንን እናስተውል። የማዋረድ ወይም የማሳፈር መብት የለንም። በጥሬ ስህተት ላይ ብቻ አመዝኖ የሚሰጥ ወቀሳ ሰውየው የሚታረምበትን የልቡን ቁልፍ ጥርቅም አድርጎ እንዲዘጋ ያደርጋል። በዚህ ሁኔታ ግለሰቡ ራሱ ለመከላከልና ስህተቱን ምክንያታዊ ለማድረግ ወደ መታገዱ ይመረዋል። ገና ከአቀራረባችን መጀመሪያ የተነሳንበትን የእርምት ዓላማ እናፈርሰዋለን። በዚህ ሁኔታ የሚደረግ ውይይት በሁለቱም የተዘጉ ልቦች መካከል የሚደረግ የደንቆሮች ውይይት ይሆናል። ተወቃሹ ሰው ተቃውሞ ሳያሰማ ወይም ስህተቱን እንደተቀበለ ሆኖ ሲሄድ የተሳካልን ሊመስለን ይችላል። ተወቃሹ ሰው ነፃ ሆኖ የሚያወራበት መድረክ ወይም ከጥቂት ደቂቃዎች በኋላ ከሚያገኘው ምስጢረኛው ጋር የሚያወራው ሁኔታ የተለየ እንደሚሆን አንጠራጠርም። ሰዎች ለትልቅ ስኬት ከምንሰጠው ክብር ይልቅ ለትንሿ ስህተት የምንሰጠው ትኩረት ይበዛል። የሰው ልጅ የመሳሳት እድል እስካልሰጠነው ድረስ አዲስ ነገር አይጀምርም፣ አዲስ ሐሳብ አያመጣም። ችግር የሌለውን ምናልባትም የማይጎዳን የእኛን ነገር መደገፍ ይመርጣል። በአንዳንድ ሁኔታዎች ወቀሳ ሁኔታዎችን ለማስተካከል ሰዎችን ወደ ትክክለኛው መስመር የመመለስ መሆን ይቀርና በራሱ ዓላማ ይሆናል። የመተራረሙ መድረክ የሰዎች ስንጥር ጉድለት በመቶ ተባስቶ ግን እንደሚሆንበት ከታላቅ ስራዎች ይልቅ ለማስታወስ የሚያስቸግሩ ግድፈቶች የሚራገቡበት የመከላከልና የማጥቃት መንፈስ የነገሰበት የጦር ፍርድ ቤት ይሆናል። በመጨረሻው ውጤቱ የአንድነት መንፈስ ከመፍጠር ይልቅ የስጋትና የጥርጣሬ ዘር ይረጫል። አንዳንድ የስነ አእምሮ ምሁራን የስራ ውጤት ለማጎልበትና የሰዎችን የስራ ስኬት ከፍ ለማድረግ በሰውየው ስህተት ላይ ከማተኮር ይልቅ በጎ ስራውን በመሸለምና በማበረታታት በሂደት ደካማ ጎኑ እየተሻሻለ ይሄዳል ብለው የሚከራከሩ አሉ። ስኪነር የሚባለው አሜሪካዊ የስነ አእምሮ ጠቢብ ለሰርከስ ስራ የሚሰለጥኑ እንስሳት ላይ ባደረገው ጥናት እንዳረጋገጠው ለተሳካ ስራ የሚሸለመው እንስሳ ባጠፋው ጥፋት ከሚቀጣው እንስሳ ይልቅ ፈጥኖ የመማር ችሎታ እንደነበረው አረጋግጧል። በስህተት ላይ ያተኮረ ወቀሳ እየተቀነሰ ትንሽም ቢሆን ለመልካም ፍጻሜ የሚሰጠው ማበረታቻ ድክመቱ እንዲቀንስና ጥንካሬው እየጎላ እንዲሄድ እንደሚረዳ በጥናቱ አመልክቷል። በሰዎች ሁኔታ የበለጠ ትርጉም እንዲኖረው አያጠራጥርም። በድክመት ላይ አትኩሮ የሚዘንብ ወቀሳ ቅሬታን ፈጥሮ ስሜትን ጎድቶና ጤና አነስቶ ሊታረም የሚፈልገው ችግር ሳያስተካክል ያልፋል። የሰዎችን አያያዝ በተመለከተ አንድ እውነት ማስታወስ ያስፈልጋል። ሰዎች የስሜት፣ የፍላጎት፣ የክብር ፍጡራን እንጂ በሎጂክ ወይም ስነ ሞግት የተቀመመው ብፁ አይደሉም። እድሜና ልምድ ሳይለየው የሰው ልጅ ከውስጡ ለስላሳ ነው። ከውጭ ከተረጋገጠ ቆፍጣና ፊተ ጀርባ ለስላሳና ሰብአዊ ስሜት አለው። ሰዎች ትንሿን ትህትናና መረዳትን ከትልቅ ስጦታ በላይ ይቆጥሯታል። ክብርንና ስሜትን የምትነካዋን ቃል ወይም ተግባር ታላቁን ጉዱ ትርጉም ታሰጠዋለች። ሰዎችን ጊዜ በመስጠት ትዕግስት በማድረግ መጀመሪያ ለመረዳት መሞከርና ከልብ በማነጋገር ማሳመንና ማሸነፍ ይቻላል። የራሳችንን አቋም ለማስረዳት ከመሞከራችን በፊት የተለየውን አመለካከት ባንስማማበትም በግልጽ እንደገባን በሚያሳይ መልኩ መጀመር ያስፈልጋል። በሰዎች ላይ ተጽዕኖ መፍጠር የምንችለው በእኛ ላይ ተጽዕኖ ፈጥረናል ብለው ሲያምኑ ነው። ለዚህም የሰውን ክብርና ስሜት አክብሮ መልካሙን አስቀድሞና ወቀሳውን አስከትሎ በትህትና መምከር የተዘጋውን ልብ ይከፍታል። ምክርና ወቀሳም ሰሚ ያገኛል። እንግዲህ አድማጮቻችን ይሄንን ከኢትዮጵያ ዩናይትድ ሬዲዮ በቀጥታ ስናስተላልፍላችሁ በሀገራችን ላይ ያለው የሰጣ ግባ የቃላት ውርውርና ነገሮችን አሽንፍኩ እኔ ያስቆጠርኩ የሚል መጥፎ አካሄድ ሀገራችንን ለመጥፎ ነገር ይዳርጋታልና እስኪ የሱን ሐሳብ እናዳምጠው። እስኪ የሷን ሐሳብ እናዳምጥ። እስኪ እንከባበር። በጠላትነት መተያየት የበለጠ ጠላት ማፍራት እንጂ ወዳጅ ማፍራት አይቻልም። ካሉባልታ እንውጣ። ከክፋት እንውጣ። ከነገረኛ እንውጣ። የሰው ልጅ በማንም አቅጣጫ ቢሆን አውቆ ወይም ደግሞ ይሄ ይሆናል ብሎ ሊሳሳት አይችልም። እያንዳንዳችን ልንማርና እያንዳንዳችን ልንገነዘብ የሚገባን ነገር ቢኖር ኢትዮጵያን የሚያምርብን ረጋ ሰከን ብለን ይልቁንስ አርቆ አስተዋይነትን ብናስቀምጥ ለሁላችንም የሚጠቅመን ነው። ከትላንትናው ቂማችን እንውጣ። ከትላንትናው መጥፎ ነገር ሁላችንም በጋራ እንውጣ። ለአንድ ኢትዮጵያ በጋራ እንቁም። ኢትዮጵያ ለዘላለም ትኑር።
Iedereen kan corona krijgen. Corona discrimineert niet. Blijf binnen. Ga alleen naar buiten als dat moet. Hou altijd 1,5 meter afstand. Hou je aan de regels, anders kan je een boete krijgen tot €400 per persoon. Meer informatie op de website van de gemeente. amsterdam.nl/coronavirus.
Well, Team Zuidoost helps you with all your questions regarding renting and living. Do you have questions about the amount?